ጤና ይስጥልኝ፣ እንደምን ዋላችሁ። ይህ በቲኪ አካውንቲንግ ኤንድ ታክስ ሰርቪስስ በየሳምንቱ እሁድ በ860 ኤኤም የአየር ስርጭት የሚተላለፍ ሳምንታዊው የቲኬ ሾው ነው። የቲኬ ሾው ሁልጊዜ እሁድ ከአራት ተኩል እስከ አምስት ፒኤም ከሰዓት በኋላ የሚቀርብ ሲሆን ዓላማው በየጊዜው የሚያጋጥሙንን የታክስ ነክ ጉዳዮች ለማብራራት፣ በአሜሪካ ላለን ኢትዮጵያውያን ከኑሯችን ጋር የተያያዙና ልናውቃቸው የሚገቡንን ገንዘብ ነክ የሆኑ ወቅታዊ ኢንፎርሜሽንስ ለማሳወቅና ለማብራራት ሲሆን፣ በተጨማሪም ከአድማጮች የሚቀርቡልንን ጥያቄዎች የውይይት መስመር ፈጥረን ለመወያየት የሚተላለፍ ትምህርታዊ ስርጭት ወይም አገልግሎት ነው።
አድማጮቻችን እንደምን ዋላችሁ? ተካከለለ ሳሉ ነኝ። በዛሬ ፕሮግራማችን ሁለት ነገሮችን እናገራችሁ ነው። አንደኛው ሰሞኑን እንገብጋቢ ጥያቄ የሆነው የዴት ሴሊንግ ምንድነው? መቼ ተጀመረ? ይሄ ነገር ከዚህ በፊት አጋጥመዋል ወይስ አላጋጠመም የሚል ጥያቄ እናነሳና ብድሩ የሚከፈለው ዕዳ ምን ያህል ደርሷል? በግምት ምን ከፍሎ ምን ያህል ጊዜ ይፈጃል የሚል ጥያቄዎችን እናደርጋለን። በዚህ ላይ ደግሞ ሶስቱ ማለት የሪፐብሊካን ፓርቲ፣ የዴሞክራቲክ ፓርቲ እንዲሁም አዲስ የመጡት ቲ ፓርቲ ጥያቄው በማዋከብ ሲያደርጉት የነበረውን እንዳልነበሩ የሚጣሉበት ምክንያት እነግራችኋለን። ከዚህም ደግሞ ምናልባት ስምምነት ባይደርሱ ለፕሬዚደንት ኦባማ የሚቀረው እድል ምንድን ነው? ምን ሊያደርግ ይችላል የሚል አድረስ እናደርጋለን። ከዚሁም በመቀጠል በሚመጣው ሳምንት ከሰኞ እስከ አርብ ድረስ አዲስ ተማሪዎች እንዲሁም ነባር ተማሪዎች የሚመዘገቡበት ጊዜ ስለሆነ ትንሽ የኢሚግሬሽን ለውጥ የኢሚግሬሽን ሕግ ለውጥ ስላለ በዚህ በጆርጂያ ሙሉ በሙሉ እንኳን አልጸደቀም። ምክንያቱም ኮርት ተከሶ ስቴት ኦፍ ጆርጂያ ማለት ነው ለጊዜው ኢንጃንክሽን አድርገው አቁመውታል። ግን ትምህርት ቤቶች ከእኛ ምን ይጠብቃሉ የሚል አንዳንድ ጥያቄዎች እነግራችኋለሁ። እንግዲህ ፕሮግራማችን ከመጀመራችን በፊት ሙዚቃ እናሰማችሁ። እሺ እንግዲህ ሰሞኑን በቲቪ በሬዲዮ በጋዜጣ በብዛት የሚወራው ስለ ዴት ሴሊንግ ነው። በአማርኛ ትርጉሙ የዕዳ ገደብ ማለት ነው። መንግስት ልክ እንደሌላው የሚኖረው ተበድሮ እየከፈለ ነው። ምክንያቱም ሁልጊዜ የሚሰበሰበው ገንዘብ ለሚደረገው ወጪ በቂ ስለማይሆን ነው። ስለዚህ ብድር የሚበደረው ህዝብና ቢዝነሶች ብቻ ሳይሆን መንግስትም ይበደራል። በተለይ የመንግስት ሴኩሪቲ የሆኑ ሎኖች እንደ ቦንድ የመሰሉ ነገሮች ይበደራል። ቦንድ የተወሰነ ኢንትረስት በተወሰነ ጊዜ እስኪከፈል ድረስ እየከፈለ ይኖራል። በቦንድ ያበደሩ ግለሰቦች ወይም ደግሞ መንግስት ወይም ደግሞ ድርጅቶች መከፈል ያለባቸው ነው። ምክንያቱም የፌደራል መንግስት የፈረመው እንደ ፕሮሚሰሪ ኖት ስላለ ነው። ይህ የዴት ሴሊንግ በአሜሪካ ታሪክ አዲስ አይደለም። ዛሬ 94ኛ ዓመቱ ነው። ስለዚህ እንዳጋጣሚ ሆኖ ሰማነው እንጂ በክሊንተን ጊዜ ተነስተዋል፣ ከዚያም በፊት ተነስተዋል። ባለፉት 94 ዓመቶች በተለይ በ40ዎቹ ማለት ከ60 ጀምሮ እስካሁን ድረስ ወደ 74 ጊዜ ሲሊንጉ ወጥቷል። ይሄ የዴት የዕዳ ገደብ ሲጀመር በ1917 ወደ 20 ምናምን ዓመት ከአድዋ ጦርነት በኋላ ማለት ነው። ምነግራችሁ ያለው በኢትዮጵያ ታሪክ እንድታዩት ነው። የተላለፈው አሜሪካ በጣም እንደዚህ የበለጸገች አልነበረችም። የዛን ጊዜ የነበረው ገደብ 12 ቢሊዮን ብር ነው። 12 ቢሊዮን ነው። አሁን ኮምፔር እንድታረጉት አሁን በቀን ኦገስት 2 የሲሊንግ የዴት ሲሊንጉ ባይስማሙ በቀን ብቻ 4 ቢሊዮን ነው የምትከፍለው። ስለዚህ የሶስት ቀን ባጀት ለማለት እንችላለን። ኦፍ ኮርስ ገንዘቡ የተለያየ ኤክስቼንጅ ሬት ስላለው ኮምፔር እናደርግም እንጂ በዛን ጊዜ 12 ቢሊዮን ነበር። አሁን አሜሪካ መንግስት በየቀኑ የሚከፍለው ዕዳ 4 ቢሊዮን ነው። ምን ያህላል ብንል አዎ 14 ትሪሊየን ነው። ትሪሊየን ብዙዎቻችሁ እኔም ጭምር አይቼውም አላቅም። ትሪሊየን ማለት 12 ዜሮ ያለው ቁጥር ማለት ነው። በጣም ብዙ ነው። ይህ 14 ትሪሊየን ካለፈ አሁን ማለት የአሜሪካ እንትን ዴቱ ሲሊንጉ ካለፈ ሁለተኛ ወሩ ነው። ሜይ ገደማ ነው የገባው። ግን ፖለቲካ ሁልጊዜ አስቸጋሪ ነገር በመሆኑ ፖለቲካ ሁልጊዜ ሁኔታውን አይቶ መጣጥ በመሆኑ ባለፈው ሁለት ወር ብዙ ንግግር ያልሰማነው አሁን የሰማነው ሊያልቅ ሲል ነው። ትልቅ ጉዳት አለው? አዎ በጣም ትልቅ ጉዳት አለው። ቢኮዝ የአሜሪካ መንግስት ያልገባበት አገርና ያልተበደረው ወይም ደግሞ ያልነካው ቢዝነስ ስለሌለ ይህ ችግር በሚያጋጥምበት ጊዜ ዓለም ላይ ብዙ ኢምፓክት ወይም ደግሞ ብዙ ነገር ሊያመጣ ይችላል ተብሎ ይፈራል። ፍራቻ ብቻ ሳይሆንም አሁንም ዎል ስትሪት ጆርናል ሰሞኑን ትንሽ እያቆለቆለ ነው። አንዳንዱ እንዲያው የሚሉት ይሄ አሁን የተፈጠረው ሁኔታ ፊር ማለት ፍርሃት ስለፈጠረ ስቲል የኢኮኖሚክ ችግር ይፈጥራል። ምክንያቱም ብዙውን ጊዜ የዎል ስትሪት እንቅስቃሴ ከፊር ኦር ኖ ፊር፣ ፍራቻ በሚኖርበት ጊዜ ያቆለቅላል፣ ፍራቻ በማይኖርበት ጊዜ ደግሞ ወደ ላይ ይወጣል። ስለዚህ ነው ሰሞኑን ወደ ታች ወረደው እና ይሄ ፊር ደግሞ እንደ ግሪክ እንዳንሆን ያስፈራል። እንደ ግሪክ ግን አንሆንም። ምናልባት ሶሉሽን ያመጣሉ ተብሎ ይገመታል። ዛሬ በነበሩት ብዙዎቹ ሪፖርቶች እየተስማሙ ነው ይባላል። እንግዲህ ዲቴሉን አልሰማነውም። ዛሬ ማታ አላቸው፣ ነገ ቀን ሰኞ አለ፣ ነገ ማታም አለ ማለት ነው። እንግዲህ ኢን ዘ ኔክስት 24 አወርስ ጥሩ ወሬ ልንሰማ እንችላለን። dan seman cilaan, jadi menaganyau sis mamuno. Lemas mamat kan betam iet aruno. Republican Party baga fabbat liaganya alchalam. Democratic Party baga fabbat mangat liaganyu alchalam. Gin ahun tas boyal le yemahalnya lohulum turu maslo mitayo kahulat tamat balai yemmi baga kahulat trillion balai lich amru yasabuno. سرالای بیول تنشی اقتصادیک ایمپاکت مالوی بالال اقتصادی آشش لوی چلال نگری بهده تو من اندم بسیل نگرای چاله مالش نم یه یا دیت سیلینگ یه می باباسو کنگرت یه می اصلفه وچی که گفیوی کنن ስለዚህ ይሄ አሁን የምታዩት ያላችሁ ሽኩቻ አሁን ያሉት ኮንግረስ ሜኖች አፕሩቭ አርገውት አልፎ ስራ ላይ ከዋለ በኋላ ነው። ስለዚህ የሚጮሁት ያሉ እንደማያውቁትና ራሳቸው ፈርመው እንደላሳለፉት አይነት ነው። ሞኛት ሆኑ ፖለቲካ ነው። እዲህ ስኪደርስ ድረስ ቁጭ ብለው ነበር። ሜኔ አስራ አራት ትሪሊየን የገባው ቁጥሩ በጣም ሰፊ ስለሆነ አልባን ፈለኩም እንጂ 14.3 ትሪሊየን ነው። ረጅም ቁጥር ስለሆነ ምን ያስፈልገንም ያለፈው ሜ ነው ብያቸዋለሁ። በዚያን ጊዜ እኮ ይሄን ያህል ክርክር ቢያደርጉ ኖሮ እስካሁን ሪሶሉሽን የሚመጣው ነበር፣ አልተከላከሉም። ሰው ህዝቡ እየተጨነቀ ነው። በህዝቡ ላይ ጉዳት ሊመጣ ይችላል። ግን ምናልባት ይሄ ኮንግረስ ባያሳልፈው ደግሞ ፕሬዚደንት ኦባማ ሊያረጉት የሚችሉ 3 ወይም 4 ነጥቦች ነግራችኋለን። ለጊዜው ግን እስቲ ሙዚቃ ደግሞ እናሰማችሁ። ያቄ ቢኖራችሁ 4043558699 ስቴሽኑን ደውሉልን ይችላልላችሁ።
I'm not your dancer.
እሺ እንግዲህ ይሄ እዳ በየቀኑ የአሜሪካ መንግስት ወደ 4 ቢሊዮን ይከፍላል ብያቸዋለሁ። በኢትዮጵያ ብናስተያየው የኢትዮጵያ የአመት ባጀት ገቢ 4.3 ቢሊዮን ነው። ሰው አሜሪካ ባንድ ቀን ምናጠፋትን የሀገራችን ያንድ አመት ባጀት ነው ማለት ነው። የኢትዮጵያ ወጪ 5.1 ቢሊዮን ነው። ስለዚህ በደፊሲት እንደምንሄድ ነው። ለረጅም ጊዜ ደፊሲት ይላለች ኢትዮጵያ። እንዲያውም ጥቂት አመታት በፊት ያላት ዕዳ ሁሉ ፎርፌት አድርገውላታል። ስለዚህ ይሄ ሶስተኛው ዓለም ላይ ዴት ሲሊንግ የሚባል ነገር እንደሌለ ለመንገር ነው። በጣም ብዙ ገንዘብ አሜሪካ እንደምታጠፋ ነው። ኦፍኮርስ ለማወዳደርም አይቻልም። ምናልባት ይሄ ስምምነት የዴት ሲሊንግ ስምምነት ባይሰራ ፕሬዚደንት ኦባማ ሶስት አይነት ነገሮች አሏቸው ማለት ነው። አንደኛ ትሬዥሪ ዲፓርትመንት አይአርኤስ ማለት ነው እስከ 2 ሳምንት የሚያንቀሳቅስ ገንዘብ ካሽ አለ። ስለዚህ እስከ ኦገስት 15 ለመንቀሳቀስ እንችላለን ማለት ነው። ከዚያ በኋላ ደግሞ የአሜሪካ ባጀት አመት የሚያልቀው ሴፕተምበር 30 ስለሆነ የአንድ ወር ተኩል ጊዜ አለ ማለት ነው። የአንድ ወር ተኩሉ እንግዲህ አንዳንድ ክፍያዎች በማስቀረት ሌላም ደግሞ ታክስ በመጨመር አንዳንድ መሰጠት ያለባቸው የሚያስገድዱ ነገሮች በመክፈል እስከ ሴፕተምበር 30 መንግስት ለመንገዳገድ ይችላል ማለት ነው። ጥሩ ኦልተርኔቲቭ አይደለም፣ ምክንያቱም የትኛው አስቀርተህ የትኛው ትከፍላለህ ነው ነገሩ። ምናልባት ፕሬዚደንት ኦባማ ላይወስዱት ይችላሉ እንጂ አሜንድመንት 14 የምትባል የአሜሪካ ህግ አለች። እቺ ነገረኛ ህግ ናት። ፕሬዚደንቱ ብቻ ነው ሊያገት የሚችለው። ያለው ወጪ የማያከራክር ጥያቄ ከሆነ ፕሬዚደንቱ ለመወሰን ይችላል ይባላል። ስለዚህ ፕሬዚደንቱ ሲሊንጉን ወደ ላይ ከፍ ሊያደርጉት ይችላሉ ማለት ነው። ካረጉት ትልቅ የመከራከር የህግ ችግር አለ። መከሰስና የመክሰስ ጉዳይም አለ። ምናልባት ፕሬዚደንት ኦባማ ያላቸው አንዱ ኦልተርኔቲቭ እሱ ነው፣ ላያደርጉት ይችላሉ። እዚህ ጋር ግን ልናገር የምንፈልገው ብዙ የፖለቲካ ተንታኞች ፕሬዚደንት ክሊንተን ቢሆኑ ይችን ነገር እንደሚያደርጓት ነው። ፕሬዚደንት ክሊንተን በጣም ዲተርሚን የሆኑና ለሀሳባቸው በጣም ኩሪ የሆኑ ሰው ናቸው። ሪፐብሊካን ፓርቲ እንደዚሁ በዚያን ጊዜ እሳቸው በነበርበት አስቸግሯቸው መንግስት ሁሉ የተዘጋበት ጊዜ ነበር። ብዙ መስሪያ ቤቶች ተዘግተው ነበር፣ ባጀት አንሰጥም ብሎ ማለት ነው ሪፐብሊካን ፓርቲው። ፕሬዚደንት ኦባማ እናንተ ለመዝጋት ካላችሁ እኔ ደግሞ አልከፍታትም ብለው አዘግተው፣ በሱ ምክንያት ነው። ሌላም ምክንያት ነበረው፣ ኒውት ጊንግሪች ከስፒከር ኦፍ ዘ ሀውስ የተወገደው፣ ሌሎችም ሪፐብሊካን ፓርቲ የወረዱት ማለት ነው። ስለዚህ ብዙዎቹ ኢንሳይደሮች የኦባማ ደጋፊዎች ኢቨን ኮንግሬስሜን ነው የምንለው ያለው እሷ ኦልተርኔቲቭ ልታካሄድ እንደምትችል ይታያል። ፕሬዚደንት ኦባማ እሷን ለመውሰድ አለመውሰድ አሁን መነጋገር የለባቸውም፣ ምክንያቱም ዲሉ ተስማምቶ ቢጨርሱት የበለጠ ውጤት ያስገኛል ተብሎ ይታመናል። ካልሆነ ግን እሷ የመጨረሻ ኦልተርኔቲቭ ትሆናለች ማለት ነው። እሺ ይሄኛው እንግዲህ እዚህ ጋር ጋብ ላድርግና ስለ ተማሪዎች ሬጅስትሬሽን ደግሞ ትንሽ ልንገራችሁ። ከነገ ጀምሮ ሰኞ ማለት ነው፣ ከሰኞ እስከ አርብ የነባር ተማሪዎችና የአዲስ ተማሪዎች ምዝገባ ሊጀመር ነው በስቴት ኦፍ ጆርጂያ፣ አጎኔት ካውንቲ፣ ዴካብ ካውንቲ፣ ሌሎችም 159 የሚሆኑ ካውንቲዎች ማለት ነው። ትንሽ የኢሚግሬሽን ሎው በመቀያየሩ ኢሊጋል ተማሪዎች ሊማሩ ይችላሉ። ቢካዝ ኖ ቻይልድ ሌፍት ቢሃይንድ የሚል ለትምህርት የወጣ ፖሊሲ ስላለ ሊማሩ ይችላሉ። የማይማሩት ግን ወላጃቸው ወይም ጋርዲያን ኢሊጋል ከሆነ ሊገቡ አይችሉ። ስለዚህ በተለይ አዲስ ተማሪዎች ላሏቸው ሰዎች ሊጋልና ኢሊጋል መሆናችሁን ማወቅ ይኖርባችኋል። ትምህርት ቤቱ ደውላችሁ የሚደረገው ክራይቴሪያ ምን ማምጣት እንዳለባችሁ አንዳንዴ ፓስፖርት ይጠይቃሉ፣ አንዳንዴ አይዲ ካርድ ይጠይቃሉ፣ አንዳንዴ ሶሻል ሴኩሪቲ ብዙም ይጠይቁት ነገር ስላለ በየትምህርት ቤቱ ሄዳችሁ መጠየቅ ትችላላችሁ። ኔክስት ዊክ ምዝገባው ይጀምራል። ብዙን ጊዜ የሚያስቸግረው ለአዲስ ወይም ደግሞ ቦታ ቀይሮ ለሚመጣው ነው እንጂ ለነበረው እንኳን ብዙ የሚያስቸግር አይመስለኝም። ግን አይታወቅም፣ ብዙ ቁጥጥር ስላለ ሄዳችሁ ማነጋገር ይኖርባችኋል። እንግዲህ እስቲ ትንሽ ሙዚቃ ላጫውትና ተመልሼ እመጣለሁ።
ሰማይ አንተ አገሬ መሬት አንተ አገሬ ሰማይ አንተ አገሬ መሬት አትስተምሪ ከሰው አገር መሬት።
እንግዲህ ፕሮግራማችን እያለቀ ስለሆነ በሚቀጥለው ሳምንት በሌላ ተመሳሳይ ፕሮግራም እስክንገናኝ ወንድማችሁ ተካ ከለለ ሳህሉ ነኝ። ደህና ሆኖልኝ
ሰንኮሲምታ ክራር ሲደረደ ማሰንኮሲምታ ለባል ተከሽሽ በሳገር ሆኖ ያነ ሙስከስታ